ጀንበር ከ30 ሺህ በላይ ኢትዮጵያውያን በፋሽስት ጣሊያን ጦር የተጨፈጨፉበት ቀን በመላ ኢትዮጵያና በኢትዮጵያውያን ዘንድ ዛሬ ታስቦሏል። ለቱን አስመልክቶ በተለያዩ የዓለም አካባቢዎች የሚገኙና የሚንቀሳቀሱ ኢትዮጵያውያንን ሰለሞን አባተ አወያይቷል።
መቼም እንደ የካቲት 12 ላለቀን እንኳን አደረሳችሁ አይባልም። ከባድ የሆነ የሐዘን ቀን ነው፣ የሐዘን ትውስታ ነው። ግን ለማንኛውም ኢትዮጵያውያን በአጠቃላይ ነጻነታቸውን ለማስጠበቅ ለማስከበር ባደረጉት ተጋድሎ ውስጥ ይህ ነው የማይባል ስፍራ ያለው ዕለት ነው። ከዚህ በመነሳት ብቻ ሁላችንንም ይሄንን በዓል በነጻነት ለማክበር እንኳን አደረሰን ለማለት እፈልጋለሁ። ያንን የሚያክል መስዋዕትነት የተከፈለበትን ነጻነት ኢትዮጵያውያን ጠብቀው በማቆየታቸው ምክንያት እና ከማስተዋወቅ ልጀምርና ሁላችሁንም ከልጅ ዳንኤል ከአዲስ አበባ ልነሳ። በነገራችን ላይ ያሉን እንግዶች ከአዲስ አበባ፣ ከዳላስ፣ ከኦሃዮ እና ከዋሽንግተን ዲሲ ነው። በቅድሚያ ወደ አዲስ አበባ ልሂድና ከልጅ ዳንኤል ልነሳ። ልጅ ዳንኤል ራሱን አስተዋውቁልኝ።
እናስትልኝ። ስሜ ዳንኤል ጆቴ መስፍን ይባላል። የጥንታዊ ጀግኖች አርበኞች ማህበር ፕሬዚዳንት ነኝ። የምገኘውም አሁን ኢትዮጵያ አዲስ አበባ ነኝ።
አመሰግናለሁ። ወደ ዳላስ ልሂድ። አቶ ኪዳኔ።
ኪዳኔ አለማየሁ ነኝ። በዚህ ውይይት የምሳተፈው ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የስራ አስኪያጅ ስለሆንኩ ነው።
እሺ፣ አመሰግናለሁኝ። ወደ ኦሃዮ ልሂድ። ዶክተር ብሩክ።
ጤና ይስጥልኝ። ብሩክ ኃይሉ በሻ እባላለሁ። የምኖረውም የምሰራውም እዚህ ኦሃዮ ስቴት እና ኦሃዮ ዩኒቨርሲቲ ፕሮፌሰር ነኝ። አመሰግናለሁ።
አመሰግናለሁኝ ዶክተር ብሩክ። ወደ አቶ ፍጹም ልሂድ ደግሞ ዋሽንግተን።
ፍጹም አቻሜል እባላለሁ። በዋሽንግተን እና አካባቢው የጥብቅና ሙያ መተዳደር ሰው ነኝ።
በጣም አመሰግናለሁ ሁላችሁንም። ወደ ታሪክ መለስ ስንበል ወደ ዶክተር ብሩክ እዚህ ጋር መምጣት ፈልጋለሁኝ። ምንድን ነው ለመሆኑ የካቲት 12 አሁን ላለው ትውልድ ቀደም ሲል ለነበረው ለማስታወስ ያህል?
አመሰግናለሁ አቶ ሰለሞን፣ እንዲሁም አብረውን ለሚገኙ ተሳታፊዎች። የካቲት 12 ያ ታሪካዊ ቀን የሚታሰበው ሀገራችን ለተወሰነች ለዛች 5 ዓመት በፋሽስታዊ ስርዓት የወደቀችበት ወቅት ይሄ ነው ተብሎ ከተፈጸሙት ግፎች መካከል ጉልህ ሆኖ የሚታየው የካቲት 12 የተፈጸመው በደል ነው በኢትዮጵያ ሕዝብ ላይ። ይህም በአዲስ አበባ ከተማ በዋነኛነት የተፈጸመ ሲሆን በዛን ወቅት ብዙ ሺህ ሰው ያለቀበት፣ ብዙ ንብረቶች የወደሙበት ወቅት ነው። በታሪክ ፋሽስት ኢጣሊያ ኢትዮጵያ ላይ የፈጸመችውም ይሄ በደል በጦር ወንጀል ደረጃ የሚታይ ነው እና የካቲት 12 በዛን ወቅት ይሄ ነው የማይባል በደል በኢትዮጵያ በአዲስ አበባ ነዋሪ ላይ የተፈጸመው። በታሪክ እንደምናስታውሰው የጣሊያን ፋሽስቶችን እርምጃ የወሰዱት የኢትዮጵያ አርበኞች ሩዶልፍ ግራዚያኒ የሚባለው የጣሊያን ጀነራል ላይ ድሮታቸው ላይ ጥቃት ትበጽ ነበር። ያ ሁኔታ መነሻ ሆኖ ወታደራዊ ውሳኔ አስተላልፎ በዛ ላይ ተመስርተው ይሄ ነው የማይባል ሰፊ ወንጀል ተፈጽሟል እና በእለቱ በዛ ጀንበር በዛች ቀን ብዙ ሺህ ሰው አልቋል። ብዙ ሺህ ንብረት ቤትም ተቃጥሏል።
ከ30 ሺህ ያላነሰ
በኢትዮጵያ ሕዝብ መንፈስ ላይ ተፈጥሯል። 30 ሺህ በላይ ሰው አልቋል።
ይሄ ሁኔታ በኢትዮጵያውያን ዘንድ ከነጻነት ጀምሮ ማለት ይቻላል ይከበራል። ሐውልትም ቆሟል ለሰማዕታቱ። የካቲት 12 አደባባይ በዚሁ ነው የሚጠራው። ከዛ በተጨማሪ ግን በውጭ የሚኖሩ ኢትዮጵያውያን በተለይ አቶ ኪዳኔ አለማየሁ የሚያስተባብሩት ቡድን ሰፊ እንቅስቃሴ ጀምሯል ይህንን ጉዳይ በተመለከተ። ለመሆኑ ምንድን ነው ይሄ ዓለም አቀፍ ህብረት? አቶ ኪዳኔ።
አመሰግናለሁ ሰለሞን። የዓለም አቀፍ ህብረት ለፍትህ ኢትዮጵያ ጉዳይ ስለሱ አላማውን ከመግለጫ ፊት እንደበፈቀደልኝ ባጭሩ ለኢትዮጵያ ነጻነት የተማማቱትን አርበኞቻችንን አሁንም በህይወት ያሉትም ሁሉ በእውነት በትህትና ለማመስገን ወዳለሁኝ። እግዚአብሔር ያክብራቸው እና ሰማበራችን አምስት አላማዎች ነው ያሉን። አንደኛ ፋሽስት ጣሊያን በኢትዮጵያ ለፈጸመችው የጦር ወንጀል በቫቲካን ድጋፍ ተገቢውን ካሳ እንድትከፍል። ሁለተኛ የተዘረፈ ብዙ ንብረት አለ፣ ያ እንዲመለስ ለባለቤቱ ለኢትዮጵያ ህዝብ። ሶስተኛ የተባበሩት መንግስታት ድርጅት እስካሁን ድረስ ይህንን የጦር ወንጀል ተገቢ እውቅና አልሰጠውም፣ ያንን እንዲያከናውን። እና አራተኛ ቫቲካን ከፋሽቶች ጋር በፈጸሙት ድጋፍ ኢትዮጵያን ህዝብ ይቅርታ አልጠየቁም እስካሁን፣ ያን እንዲያከናውኑ። አምስተኛ በእንቅርት ተባጀሮ ደግፍ እንደሚባለው ለኢትዮጵያ ጨፍጫፊ ተብሎ ለሚታወቀው ለሮዶልፎ ግራዚያኒ አንድ የጣሊያ ከተማ አፊል የምትባል እንደ ጀግና መታሰቢያ ተሰርቶለታል፣ ያ እንዲወገድ ነው። እና ይህንም በተመለከተ በእኛ በኩል ልዩ ልዩ አቤቱታዎች ለጣሊያን መንግስትም፣ ለአውሮፓ አንድነት ምክር ቤትም፣ ለአፍሪካ አንድነት ድርጅትም፣ እንደዚሁም ለእንግሊዝ መንግስት፣ ለአሜሪካ ፕሬዚደንት የመሳሰሉት ብዙ አቤቱታዎች አቅርበናል። እና ቫቲካንም ኢትዮጵያን ህዝብ ይቅርታ እንድጠይቅ በመደጋገም አቤቱታችንን አቅርበናል። ግን እስካሁን ድረስ በቂ ወይም ተጨባጭ መልስ አላገኘንም። እና በየካቲት 12 ግን በዓለም አቀፍ ደረጃ ይሄ ቀን እንዲዘከር ጥረት እያደረግን ነው። አሁን ለዚህኛው የ80ኛው ዓመት ስለሆነ እስካሁን ድረስ ከ13 ከተሞች እንደሚዘክሩት በሰላማዊ ሰልፍ፣ ለምሳሌ ዋሽንግተን ዲሲ ያለው ግብረ ኃይል ጣሊያን ኤምባሲ እና ቫቲካን ኤምባሲ ሄደው ያከናወኑት የሚያኮራ ነገር አለ እና በጸሎትም እና ደግሞ በስብሰባም ነው እነዚህ ከተሞች የትኞቹ እንደሆኑ በኋላ ከተፈለገ ላቀርብ እችላለሁ። እና ብዙ የሚደረግ ጥረት አለ። ነገር ግን በተጨማሪ በተለይ ምሁራን ስለ ታሪኩ ብቻ የመጽሐፍና የመናገር ሳይሆን ስለ ፍትሁም ጉዳይ ለኢትዮጵያ ክብር የሚያስፈልገው እንዲከናወን ጥረት እንደሚደረግ ተስፋ እናደርጋለን።
አመሰግናለሁ። እንግዲህ ካነሱት አይቀር አቶ ኪዳኔ፣ አንድ ጊዜም ወደ አቶ ፍጹም አቻምየለህ ዞር ልበልና ወደ ጣሊያን ኤምባሲና ወደ ቫቲካን ኤምባሲ ጎራ ብላችሁ ነበረ ዋሽንግተን ዲሲ ላይ። እንዴት ነው የተንቀሳቀሳችሁት? እንዴት ተደራጃችሁ? ለምን ሄዳችሁ? ምን አገኛችሁ?
እንግዲህ ይህንን እንቅስቃሴ አሁን አቶ ኪዳኔ እንዳሉት የጀመሩት እነሱ ናቸው። በሙሉ ፈቃደኝነት ከኢጣሊያን ኤምባሲ ሰዎች ጋር እንድገናኝ እና ደብዳቤ እንድሰጥ የዚህ የዓለም አቀፍ ትብብሩ እንደ ፈቃደኛ ሰው እንደ ቫለንቲር ሆኜ እንድሰጥ ጠየቁኝ። ከሌላ እህቴ ጋር ብሌን ከምትባል ከእሷ ጋር እሺ ብለን ሄድን።
ወጣት ነች ብሌን፣
ወጣት ልጅ ናት። እና እዛ ዓለም አቀፍ ትብብሩ ያዘጋጃቸው መፈክሮች ነበሩ። እነሱን ለጠፍን ኤምባሲው ፊት ለፊት የኢትዮጵያም ሰንደቅ ዓላማ ነበረን። ከዛ በቀጠሮ መሰረት የቆንስላ ጽህፈት ቤቱን ማለት የአምባሳደሩ የፖለቲካ ጉዳዮች ኃላፊውን ቆንስል አገኘ ነው። ኢማኑኤል ደ ማይግሬት የሚባል ከሌላ ረዳቱ ጋር መጥቶ ተቀበለን። የተጻፈውን ደብዳቤ ሰጠ ነው። አወራን። እኛም ደግሞ አሁን አቶ ኪዳኔ ያነሱትን ነገር ጣሊያን በቂ ካሳ እንዳልሰጠች አሁንም ከኢትዮጵያ የተሰረቁ ንብረቶች በመንግስት እጅም በግለሰቦች እጅም እንዳሉና ያን እንዲመለስ እንደምንፈልግና ጣሊያን እስከ ዛሬ ብዙ ጥረት አድርጋ ካሳ ለመክፈል ብትሞክርም ግን የተከፈለው ካሳ በቂ ስላልሆነ ካሳ መክፈሉ እንድትቀጥል እና እንድትከፍል ብሎም ይቅርታ እንድትጠይቅ በቃልም ነገር ነው፣ በጽሁፍም አስገባን። ከዛም ደግሞ አልፎ ተገንብቶ ስለነበረው የግራዚያኒ ሐውልት አወራን። እሱም እኛም የማናውቀው ነገር አንድ ዶክመንት ሰጠን። እሱም እንደነገረም እና እኔን እንዳነበብኩት ያ ሐውልት እንደተወረሰ ብሎም ደግሞ ያንን ሐውልት ያስገነባው ግለሰብ ፍርድ ቤት ቀርቦ በጣሊያን ሕግ መሰረት ለጣሊያን ለፋሽስት ማጨብጨ ወይም ደግሞ ለፋሽስት አፖሎጀቲክ መሆን ወንጀል ስለሆነ ያ ግለሰብ ተከሶ እንደተፈረደበት እና ይግባኝ ብሎ ይግባኙ ደግሞ በማርች 21 እንደሚሰማ ነገረን። ፍርድ ቤት ቀርቦ ማለት ነው። እና 1 ዓመት ከ7 ወር እንደተፈረደበት ፍርድ ቤት የጣሊያንን ሕግ በመጻረሩ እና የጣሊያንን የዓለም አቀፍ ስም በማጥፋቱ ይመስለኛል በዚህ ወረቀት መሰረት እና ብሎም ደግሞ ፋሽስት ትክክል ነበረ ፋሽስቶች ትክክል ናቸው ብሎ መናገር በጣሊያን ሀገር አሁንም ወንጀል ነው። እንደ ብዙ ሀገሮች አሁን ጀርመንም ሌሎችም ሀገሮች የናዚን አላማ መደገፍ ሀገሮች ወንጀል ነው እና በዛ መሰረት እንደተቀጣ እና የጣሊያን መንግስት የሚችለውን ሁሉ እንደሚያደርግ የተናገርነውንም ሆነ የጻፍነውን ነገር ለጣሊያን የውጭ ጉዳይ ሚኒስቴር እንደሚያስተላልፍ ነገረ። እዛ ደግሞ ቫቲካን ኤምባሲ ሄድን። እዛ ብዙ ጊዜ ወረቀት አይቀበሉም ነበረ፣ ግን ዛሬ ያንን የጻፍነውን ወረቀት ብሌን የምትባል እህታችን ወስዳ ለቫቲካን ኤምባሲ ተወካይ አስረከበች። ቀጠሮ ስለሌላችሁ ቁጭ ብለን እናራቸው አንችልም አሉ። ግን ወረቀቱን ተቀበሉ። ብዙ ጊዜ ደብዳቤ ነበር ላኩ የሚሉት እስከማቀው ድረስ፣ ዛሬ ግን እንደዚህም በሉን ከፍተው ተቀበሉን ወረቀቱ ማለት ነው።
ትልቅ ስራ ነው ስትሉ የዋላችሁት ያሉኝ እንግዲህ መጋቢት 12 ማለት ነው። ይሄ ይግባኝ ይሰማል የተባለበት ዕለት ማርች 21 ማለት መጋቢት 12 ማለት ነው። በነገራችን ላይ መጋቢት 28ም የአርበኞች ቀን ስለሆነ ተመሳሳይ ንግግር የሚካሄድበት ሰሞን ነው እና እየተከታተልን እንግዲህ ለሰው ማሳወቅ ጥረት እናደርጋለን። በነገራችን ላይ እነዚህ እየተደረጉ ያሉ ጥረቶች አሁን ዋሽንግተን ዲሲ ላይ እንደዚህ አይነት እንቅስቃሴ ስታደርጉ፣ ሮማ ላይ ደግሞ ሌሎች የተለያዩ እንቅስቃሴዎች ይደረጉ እንደነበረ ቀደም ሲል አቶ ኪዳኔ ነግረውኛል። እዛ ያሉትን አስተባባሪ ወይዘሮ ሙሉ ወርቅን ለማግኘት ብዙ ጥረት አድርጌያለሁኝ፣ ግን ላገኛቸው አልቻልኩም። እስቲ አቶ ኪዳኔ ምንድን ነው የሚመስለው በሌሎች አካባቢዎች ያለው እንቅስቃሴ? የእናንተስ የራሳችሁ ስራ፣ የዘረዘሩልን ጥያቄዎች፣ አላማዎቻችሁን ለማስፈጸም የምትንቀሳቀሱባቸው መንገዶች ምንድን ናቸው?
እንግዲህ ይህንን የሮዶልፎ ግራዚያኒን መታሰቢያ በተመለከተ በእውነቱ እንደው መጀመሪያ ምስጋና የሚገባው ለነ ወይዘሮ ሙሉ ወርቅና እዛ ፋሽን የሚቃወሙ ጣሊያኖች ከኛ ጋር የሚተባበሩ አሉ እና አንደኛው ካርሜሎ ክሬሽንት የሚባል ነው። መታሰቢያው ጋር ሄደው ሰላማዊ ሰልፍ አድርገው እነሱ የቀሰቀሱትም አንድ ጉዳይ ነው። በተጨማሪ ደግሞ እኛ ለጣሊያን መንግስትም፣ በተለይ ለውጭ ጉዳይ ሚኒስቴር ደግሞ ለአውራጃው ላጂዮ ይባላል የዛ አውራጃ ገዢ ኒኮላ ዚንጋሬቲ ይባላሉ፣ ለሳቸው ደብዳቤ ጽፈን በዚያ መሰረት ነው የአውራጃ ግዛቱ ምክር ቤት ቅድም አቶ ፍጹም እንዳለው ተሰብስቦ የወሰነ ውሳኔ አለ። ይኸውም የሀውልት የመታሰቢያ እንዲነሳ እና በጀትም የሚከፈል ገንዘብ ነበረ በአውራጃው፣ ያ እንዲቋረጥ ተደረገ እና በ15 ቀን ውስጥ ያ እንዲነሳ የተባለው ከተከናወነ መልካም፣ ካልተከናወነ ህጋዊ እርምጃ ይወሰዳል ብለው ያ ህጋዊ እርምጃ አሁን እየተካሄደ ነው ያለው እና ነገሩ ግን ተቋጨ ተቋረጠ የሚባለው ነገር እኔ አለኝ ግንዛቤ መረጋገጥ የሚያስፈልገው ነገር ነው። እንደውም የአፊሌ ከንቲባ ፋሽስታዊ መሆናቸውን በተነገረን መሰረት ጉዳዩን የሚከራከሩበት ፍርድ ቤት እየተሟገቱ ያሉት እሳቸው ናቸው እና ቀጥሮ ያለው የፍርድ ቤት ቀጠሮ መጋቢት ውስጥ ነው እና የዛን ውሳኔ ወይዘሮ ሙሉ ሌሎችም ደጋፊዎቻችን ቦታው ተገኝተው ይከታተላሉ። ስለዚህ ነገሩ የሚያበረታታ ነገር ቢኖርም ተቋጨ ማለት አይደለም። እና እንግዲህ በተነሳው ጥያቄ በእኛ በኩል ቅድም ከጠቀስኩት አቤቱታ ከማቅረብ በተጨማሪ በተቻለን መጠን አሁን ከቫቲካን ጋር በተለይ ይህንን ኢትዮጵያን ሕዝብ ይቅርታ የማይጠይቁበትን ምክንያት እያነሳን እና በእነሱ በኩል አይሁዶችን ይቅርታ ጠይቀዋል። አሁን ያወሉት ደግሞ ፖፕ ፍራንሲስ በጣም ገራሚ የሆኑ
አይሁዶችን ይቅርታ
ላቲን አሜሪካ ድረስ ሄደው ይቅርታ ጠይቀዋል።
አይሁዶችን ይቅርታ ጠይቀዋል ሲሉ ጀርመኖችን ማለት እንጂ ጣሊያኖች አይደሉም።
አይደለም አይሁዶችን ስል ናዚዎችን ማለት ያለም። ናዚዎች ጀርመኖች ናቸው፣ እነሱ አጥቂዎች ናቸው። አይሁዶችን ነው ይቅርታ የጠየቁት። ምክንያቱም ናዚዎቹ ሲጨፈጨፏቸው የካቶሊክ ቤተክርስቲያን ማለት ቫቲካን ምንም እርምጃ ባለመውሰዷ ተጸጽተው ነው ይቅርታ የጠየቁት። የእኛን ግን ኢትዮጵያውያንን በተመለከተ ዝም ማለት አይደለም፣ እጅና ጓንት ሆነው በካህኖቻቸው ባርከው ጳጳሶቻቸው ወርቃቸውን እያነሱ እየሰጡ እና በዚህ ላይ ደግሞ ፖፕ ፍራንሲስ የፋሽስት ጦር አዲስ አበባ ሲገባ የደስታ መግለጫ ከሰጡት የዓለም መሪዎች አንደኛው ነበሩ። እንዲሁም ቫቲካን ለጃንሆይ በስደት ሳሉ 1 ሚሊዮን ስተርሊን ፓውንድ ጉቦ ለመስጠት የሞከሩ ናቸው። ብዙ የምን የመሳሰለ ማስረጃ ቫቲካን ከፋሽስት ጣሊያ ጋር የተባበረ መሆኗን የተገለጸበት ማስረጃ አቅርበናል። እኔም ስለዚህ ጉዳይ መጽሐፍ ሰሞኑን የሚወጣ ጽፌ አለሁ።
አንድ ጊዜ ግልጽ ለማድረግ ያህል ነው ለማስተካከል ነው። አባ ፍራንሲስ ሲሉ አባ ፍራንሲስም ማለቱ አይደለም። አባ ፍራንሲስ አሁን ይቅርታ የጠየቁት ናቸው ወደ አርጀንቲና ሄደው። ነገር ግን ያን ጊዜ ደስታ መግለጫ ያስተላለፉት አባ ፍራንሲስ አልነበሩም፣
ፖፕ ፓየስ
ነበሩ። አዎ፣ እቺን ለማስተካከል ነው።
አዎ፣ ይቅርታ፣ ልክ ነህ። ፖፕ ፓየስ 11ኛ ናቸው።
11ኛው።
አዎ። እንግዲህ ሌሎች የማነሳቸው ጥያቄዎች አሉ። ሌሎቹም ያነሱልዎት ጥያቄዎች ሊኖሩ ይችላሉ። አቶ ኪዳኔ፣ አንድ ጊዜ እስቲ እዚህ ጋር ልጅ ዳንኤል ጆቴን ደግሞ ላስገባና እንዲህ አይነት እንቅስቃሴ ሲደረግ ለመሆኑ የጥንታዊት ኢትዮጵያ አርበኞች ማህበር ምን እያሰበ ነው? ምን እያደረገ ነው? በዚህ ውስጥ ለመሳተፍስ ምን ያህል እንቅስቃሴ አድርጓል? ምን ያህልስ ታምኑበታላችሁ? ልጅ ዳንኤል፣ በዚህ እንቅስቃሴ
እንግዲህ እንደሚታወቀው የጥንታዊ ጀግኖች አርበኞች ማህበር በዚህ ጉዳይ ላይ ከነ አቶ ኪዳኔ ጋር ከአንድም ሁለቴ ውይይት
ውይይት አድርገናል። አዲስ አበባ ድረስ መጥተው ተነጋግረናል። የጥንታዊ ጀግኖች አርበኞች ማህበር የራሱ ህግና ደንብ ያለው በዛ ህግና ደንብ የሚተዳደር እንደሆነ ጠንላቸዋል። በዚህ በኢንተርናሽናል ጉዳይ ላይ ባለው ማንዴት የለንም ከመንግስት ውጪ ድርጅቱን የመነጋገር በእነሱ በኩል እየተሰራ
እንደ ኢትዮጵያዊ ላይ ለተደረገው የጦርነት ችግሮች ይቅርታም ለመጠየቅም ሆነ ካሳም ለመጠየቅ እየሄዱበት ያለው በእነሱ በኩል ተገቢ ነው ብሎ እየሄዱበት ነው። እኛ ተቃውሞ የለንም። አንድ ነገር እዚህ ላይ ልናገር የምፈልገው ምንድን ነው? በዛሬው ዘመን የአሜሪካኑን ፕሬዚዳንት ጃፓን በሄዱበት ጊዜ በቦታው ላይ ሄደው አበባ አስቀምጠው
የቀድሞውን አፈሉ እንጂ የቀድሞውን ፕሬዚዳንት ባራክ ኦባማን ማለት ነው።
አዎ ኦባማ ነው።
እሺ።
የጃፓኑም ጠቅላይ ሚኒስትር ፐርል ሃርበር ላይም በመሰሳይ ነው ያደረጉት
እና የአሜሪካ ፕሬዚዳንት
ንብረቶችና ሀብቶች በእርግጥ የኢትዮጵያ እንደመሆናቸው እናምናለን። ኢትዮጵያ እንዲመለሱ እንፈልጋለን። የአክሱምን ሐውልት የወሰድን እንደሆነ የኢትዮጵያ መከላከያ ጦር ተነስቶ ሮማ ላይ ያንን ነክሎ አላመጣም። በዲፕሎማሲ እንደመጣ እንረዳለን። ይሄ ቀላል አስተዋጽኦ አይደለም። አጠያየቅ አይነት አለው። ይህንን ደግሞ አጠያየቅ እየበሰልን ወደፊት እየሄድን በበለጠ ሻርፐር እያደረገ ነው በምንሄድበት ጊዜ ከምንወያየው መንግስት ጋር የተሻለ መልስ እናገኛለን የሚል ግምት አለኝ።
እስቲ እዚህ ጋር ትንሽ ዘርዘር አድርገው እንዲነግሩኝ ይፈልጋለሁ አቶ ዳንኤል። በተለይ ከፕሬዚደንት ባራክ ኦባማ የሂሮሺማ ጉብኝት ጋር ያነሱትን ማነጻጸሪያ ትንሽ ዝርዝር እንዲያደርጉ ፈልጋለሁኝ። በእርግጥ ፕሬዚደንት ባራክ ኦባማ ሄደው ያን ጊዜ ለተፈጠረው ሁኔታ ሀዘናቸውን ገልጸዋል። ነገር ግን ይቅርታ አልጠየቁም። እርስዎም ይህንን ጠቅሰውታል። እንዴት ነው ያገናኙት? እንዴት አመጡት ከዚህ ሁኔታ ጋር? ይህንን ለምንስ አነሱት?
ያነሳሁበት ምክንያት ምንድን ነው? አሁን እኛ ኢትዮጵያ ከሌላው ዓለም ጋር በቅርብ ግንኙነት እያደረግን በኢኮኖሚም ሆነ በፖለቲካ ግንኙነታችን እያጠናከርን ወደ ልማት የምንሄድበትን የምንሰራበት ጊዜ ነው። አሁን እኔ የማወራው ስለ ጥንታዊ ጀግኖች አርበኞች ማህበር ነው። የራሳችን ማንዴት አለን፣ ህጎች አሉን። ከነዛ ውጪ ወጥተን በራሳችን ተመሳሳይ እንደናንተ ቅዳሜ የማድረግ ምንድን ነው
ማንዴት ወይም ስልጣን የላችሁም ወይም ችሎታ የላችሁም?
ችሎታ አለን፣ ስልጣን የለንም። እንዴታችን የአርበኞችን ካሉበት ደረጃ የተሻለ ኑሮ እንዲያገኙ፣ ታሪካቸው ህያው እንዲሆን፣ የወደፊቱ ትውልድ ደግሞ ካለፈው ችግር ተምረው ያለችዋን ኢትዮጵያ ወደ ተሻለ እንድትሄድ ነው እያደረግን ያለ ነው።
አንቃወምም ብለዋል።
ራሳቸውን በቻሉ ኢትዮጵያውያኖች እየተደገፉ እየሰሩ ነው። ተቃውሞ የለንም።
ተቃውሞ የለንም ከማለት ባሻገር ግን ድጋፍ የመስጠት እናንተ በራሳችሁ አንቅታችሁ ምናልባት ላትሄዱ ላትንቀሳቀሱ ትችላላችሁ። ቅድም እንዳሉት የማንዴት ወይም የስልጣን ወይም የውክልና ችሎታ ላይኖራችሁ ይችላል ይህን ለማድረግ። ነገር ግን በሌላ በኩል ይሄ መብታችን ነው እንደ ኢትዮጵያውያን ብለው እየጠየቁ እየተከራከሩ ላሉ ወገኖች አብራችሁ በግንባር ቆማችሁ በይፋ ማለት ነው ድጋፍ የመስጠት ችሎታ የላችሁም?
በእኔ አስተሳሰብ የችሎታ የመኖርና የመብት አለመኖር አሁን ጥያቄው።
እሺ።
አሁንም ደግሜ ልናገር የምፈልገው በእናቶ ኪዳኔ በኩል እየተሰነዘረ ያለውን እኛ ተቃውሞ የለን። ቀደም ብዬ እንደነገርኩ ያለን ማንዴት ወይንም ህጋችን በጣም ውስን እንደመሆኑ ከዛ ውጪ ለምናደርገው ነገር ሁሉ በተለይ በኢንተርናሽናል ጉዳይ ላይ ከሌላ መንግስት ጥሩ ድርድርም ሆነ ጥያቄ ድርጅታችን የዛ ኃላፊነት የመውሰድ አቅም የለውም።
አቶ ፍጹም ጠይቀዋል
ነኛ ማለት አቶ ዳንኤል በአንድ በኩል ስለ ማህበሩ ያወራሉ፣ በአንድ በኩል ደግሞ ጠቅላል ሁሉንም ኢትዮጵያ የሚነካ ነገር ያወራሉ። ስለ ማህበሩ ይገባኛል። ማህበሩ ይሄ ይሄ ነው ያለው ማንዴት፣ የአርበኞቻችንን መብት ለማስጠበቅ የአንዳንድ በዛ ጊዜ የሰሩ ነገሮችን መፍትሄ ለማግኘት ምናምን ብለዋል። በሌላ አንጻር ደግሞ የማይሆን አመሳሰል ውስጥ ይገባሉ፣ አናሎጂ ውስጥ ይገባሉ ማለት ነው። ስለ አሜሪካና ስለ ጃፓን ብሎ ከዛ ደግሞ አልፎ ኢትዮጵያ ዛሬ ያለችበት ሁኔታ ወደ ልማት መቀጠል ይሄ ትንሽ መንግስት የመንግስት ፖሊሲ አይነት ይመስላል። ስለ ኢትዮጵያ የምናወራ ከሆነ ኢትዮጵያውያን በዛን ጊዜ በደል የደረሰባቸው ኢትዮጵያውያን በእነ አቶ ዳንኤል ድርጅት ብቻ አይደለም የሚወከሉት ማለት ነው። ወይም ደግሞ ዛሬም በእነሱ ብቻ ላይወከሉ ይችላሉ። ኢትዮጵያውያን ብዙ ናቸው፣ ሚሊዮኖች ናቸው። አንድ ድርጅት ብቻ ሊወክላቸው አይችልም። የጣሊያን መንግስት ኢትዮጵያ ላይ ያደረሰው ነገር በሌሎች ዓለሞች የደረሰው አይደለም፣ ከዛ የከፋ ነው የደረሰው። ስለዚህ ብዙ የከፋቸው ኢትዮጵያውያን የነዛ ልጆች የልጅ ልጆች አሉ። እነዛን ልጆችና የልጅ ልጆች እነ አቶ ዳንኤል ድርጅት ብቻ አይወክልም። ሁለተኛ ነገር ደግሞ ዛሬ በዓለም ላይ አሁን እሳቸው እናነሳሉ እንጂ እስከ ዛሬ ድረስ በይሁዳውያን ላይ ለተሰራው በደል የጀርመን መንግስትም የአውስትሪያ መንግስትም ሌሎች ሀገሮችም ከዚህ ጋር ምንም ብዙም ግንኙነት የሌላቸው ሌሎች ሀገሮችም ይከፍላሉ ካሳ ዛሬ እነ ሃንጋሪ እነ ቼክ ሌሎችም ማለት ነው። ስለዚህ እንደዛ አይነት ነገር ኢትዮጵያን ተነስተው ሐውልት አይሰራ ለግራዚያኒ የተከፈለው ካሳ በቂ አይደለም፣ የጣሊያን መንግስት ከዛ በላይ መክፈል አለበት፣ ቫቲካን ይቅርታ መጠየቅ አለበት ማለታቸው የሚደገፍ ነገር ነው እንጂ እንደውም እንደዚህ ቁጥ ሆኖ ማረጋቸው እነተኛ ኢትዮጵያዊነቱን የሚገልጽ ነው እንጂ ኢትዮጵያን እኮ ሮም ላይ እኮ የሞቱ እኮ ናቸው ለነጻነታቸው ማለት ነው። ያ የሚደገፍ ነገር ነው እንጂ ይሄማ ጥሩ አይደለም ወደ ልማት እየሄድን ነው ያን ያናት በላ አይባል። በተለይ ከአንድ ካርበኛ ድርጅት አመራር ይሄን አልጠበቀም፣ እንደውም እሰየው ነው የሚባለው። እንደውም ዛሬ ኢትዮጵያ የዛን ጊዜ ከነበረችበት ያ የዛን የነበረው ፋሽስታዊ መንግስት ነው ዛሬ ለዚህ የሚጣላት እና እንደውም የዛ የባንዶች ስራ እንደውም ዛሬ እንደገና እንደውም እየተከበረ አይነት ይመስላል። ይሄ እንደውም ያርበኞች ማህበር እንደውም ብዙ ስራም እንዳልሰራ ሊያሳይ ይችላል ይሆናል ዛሬ ባንዳም ኢትዮጵያ ውስጥ ማለት ነው።
እስቲ ልጅ ዳንኤል መልስ እንዲሰጡ እርሶ ልጋብዞታውን።
ከዛ በፊት አንድ ትንሽ ቢፈቀደልኝ
አቶ ኪዳኔ ቆይ አንድ ጊዜ እመጣለሁ ለርሶ ሐሳብ እርሶ ጋር ነው ያለው፣ ግን በቀጥታ አሁን አቶ ፍጹም ላነሱት ሐሳብ አቶ ዳንኤል የሚሉት ነገር ካለ አንድ ጊዜ እሳቸው መልስ ይስጡና ከዛው ደርሶ እመጣለሁ። አቶ ዳንኤል እርሶ ጋር ነኝ ያለሁት።
አቶ ፍጹም ነበር አሁን የተናገረው?
አዎ አቶ ፍጹም ናቸው።
ጥንታዊ አርበኞች ማህበር ስራ አልሰራም ለማለት እርሶ በሙሉ አፎ በመናገሩ ገርሞኛል። ኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር የሚችሉን እያደረገ ነው እና አቶ ኪዳኔ የሚሰሩትን ተቃውሞ የለንም። ኢትዮጵያ ላይ ለተደረገው ጭፍጨፋም ሆነ ለንብረቷም የጠፋውን የሚከራከሩት ተገቢ ነው። በአርበኞች ማህበር ስም ግን እኛ እየሄድንበት ሳይሆን በግል የምናደርገው ነገር ይኖራል። ዋናው ነገር ምንድን ነው? አሜሪካን ሀገር ሆኖ ይሄ ነው ያ ነው ለማለት ቀላል ነው። ኢትዮጵያችን ደግሞ ሆነ በምትናገርበት ጊዜ ከአካባቢው ጋራ ከህዝቡ ጋራ ያለውን እያየ ነው የምትሄደው። በእኛ በኩል ሰላምን ለመፍጠር ብቻ ሳይሆን ያለውን ግንኙነት ለማጠናከር የ75ኛውን የድል በዓል በምናከብርበት ጊዜ የጣሊያኑ ፕሬዚዳንት መጥቶ ሀውልታችን ላይ 4 ኪሎ የአበባ ጉንጉን አስቀምጠዋል። ይሄ ለኢትዮጵያ አርበኞች እና ለኢትዮጵያ ትልቅ ድል ነው። በ75 ዓመት ውስጥ ደግሞ መጥቶ የማያውቀው የጣሊያን አምባሳደር በበዓሉ ላይ በመገኘቱ አርበኛው ምን ያህል ደስ እንዳለው እዛ የነበሩ ሰዎች ናቸው የሚመሰክሩት። እንደዚህ ያለ አይነት ግንኙነት ከተፈጠረ የእናቶ ኪዳኔ ደግሞ በዛ በኩል የሚያደርጉትና እኛ በዚህ በኩል የምናደርገውን በአንድ እጅ ጥያቄዎቹን እያቀረብን አስፈላጊውን ውጤት የማግኘት እንችላለን የሚል አቋም ነው ያለን።
ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ ለብፁዕ ወቅዱስ አቡነ ማትያስ፣ ለብፁዕ ካርዲናል አቡነ ብርሃነ ኢየሱስና ለሌሎችም ከፍተኛ የመንግስት የእምነትና የዲፕሎማሲ መሪዎችና አካላት ደብዳቤዎችን ጽፏል። ግንኙነቶችን እየፈጠረም እየተነጋገረ ትግሉን ለማጠናከር እየጣረ ይገኛል። ኢትዮጵያውያንና የኢትዮጵያ ወዳጆች ሁሉ ወደ ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ዌብሳይት እየገቡ የድጋፍ ፊርማቸውን እንዲያኖሩ ኅብረቱ እየጠየቀ ይገኛል። ይህ ዛሬ የጀመርነው ውይይት ይቀጥላል። ልጅ ዳንኤል ጆቴን፣ አቶ ኪዳኔ አለማየሁን፣ አቶ ፍጹም አቻምየለህንና ፕሮፌሰር ብሩክ ኃይሉን ለዛሬ አመሰግናለሁ። ሙሉውን ውይይት ከዌብሳይታችን ላይ ማግኘት ይቻላል። ልክ የዛሬ 80 ዓመት ዛሬ አብርሃ ደቦጭና ሞገስ አስገዶም የሚባሉ ወጣት ኢትዮጵያውያን የፈጸሙት ተግባር በፋሽስቱ ወራሪ ኃይል ተፈጥሮ ምክንያት ለሺዎች ንጹሃን ደም መፍሰስና እልቂት መነሻ ይሁን እንጂ በዱር በገደልም ያላቋረጠው የአርበኞች ተጋድሎ በመላ ሀገሪቱ ይበልጥ ተቀጣጥሎ በ1933 ዓመተ ምህረት በታላቅ ክብር ለተመለሰው ነጻነት እንደ ቋያ የሚቀጣጠል ነበር። ለያኔው ቸልተኛና ለዘብተኛ ዓለም ለዘመኑ የተራቀቀ የጦር ቴክኖሎጂ የመርዝ ጋዝና እብሪት አልበገር ያለው የኢትዮጵያውያን ፍልሚያና አንጸባራቂ ድል የአውሮፓን፣ የአሜሪካን፣ የእስያን ዐይኖች ከፈተ። ለፋሽዝምና ለናዚዝም መንኮታኮት መንገድ ጠረገ። በታሪክ ብቸኛው ነጻ ጥቁር ሕዝብ በቅኝ አገዛዝ ቀንበርና በዘር መድሎ ሲንገላቱ ለነበሩ የአፍሪካና የዓለም ሕዝቦች የአርነት መነቃቃት ለነጻነታቸውም ፋና ሆነ። የዘላለም ክብር ለነጻነት ቤተሰቦችና ለተሰዉ ሁሉ ይሁን። ለነጻነት ለእድገት ለመተሳሰብና ለፍቅርም ለምላሜ ይሁን።
I'm gonna go to the hospital.